እንደዚሁ ከኤፌሶን ምዕራፍ 6 ከቁጥር 10 እስከ 20 ያለውን ክፍል እንመለከታለን። ከዚያ ክፍል ሁለተኛው ክፍል የሚሆነው ክፍል ነው ዛሬ የምንመለከተው። የጠላትን መንፈሳዊ ጦርነት ወይም ስፒሪቹዋል ዋርፌር በሚል ርዕስ ውስጥ ለተወሰኑ ሳምንታት የተወሰነ ነገር ባለፈው ጊዜ አይተናል። በጌታና በኃይሉ ችሎት ጠላትን ድል ለማድረግ የምንችለው እንዴት ነው በሚል ጥያቄ መነሻ አድርገን እስካሁን የተነጋገርነው ጠላታችንን ለይተን በማወቅ ነው በሚል ርዕስ ነው። ጠላታችን ማን ነው በሚል የጠላትን አሰላለፍ፣ የጠላትን አደራረግ፣ የጠላትን የሰለጠኑበትን ስትራቴጂ አመራራቸውን፣ ምሽጋቸውን በሚመለከት ማን ነው ጠላታችን የሚል ለሶስት ሳምንት ሰፋ ያለ ነገር አይተናል። ከዚያ በኋላ ደግሞ የጦርነታችንን አቅጣጫ እስካሁን የት እንደነበር፣ እንዴት እንደተዋጋን እንደነበረ፣ ምን እንደሚመስል አንዳንድ ነገር አንስተን ተነጋገር ያለፈው ሳምንት። ዛሬ ደግሞ ከዚያ የሚቀጥል አንደኛው በጌታና በኃይሉ ችሎት ጠላታችንን ማሸነፍ የምንችለው እንዴት ነው በሚል ጥያቄ ስር አንደኛው እንደ ተነጋገር ነው ጠላታችንን ለይተን በማወቅ ነው። ኤፌሶን 6 ከ10 እስከ 13 ባለው ክፍል ላይ ባለው ቃል ላይ ሁለተኛው ለጦርነቱ በቂ የትጥቅና የስንቅ ዝግጅት በማድረግ ነው የሚል ይሆናል። ኤፌሶን 6 ከ14 እስከ 17 ያለውን ክፍል ሄደን እናነባለን ክፍሉን። ኤፌሶን ምዕራፍ 6 ከቁጥር 14 እስከ 17 ድረስ እንደዚህ ይላል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላምም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነውና ይላል። ከ14 እስከ 17 ቅዱስ በጸለየው ጸሎት ተስማምቼ ቀጥታ ወደ ትምህርቴ እገባለሁ። በዚህ ክፍል ውስጥ በዚህ ሁለተኛው አንደኛው ጠላታችንን ለይተን ማወቅ ሲሆን ሁለተኛው ለጦርነቱ በቂ የትጥቅና የስንቅ ዝግጅት በማድረግ ነው በሚል በዚህ ክፍል ያሉት የመጀመሪያዎቹ አራቱ ነገሮች ለወገብ የእውነት ዝናር፣ ለደረት የጽድቅ ጥሩር፣ ለእግር የሰላም ወንጌል፣ ለሁለንተና ፍላጻ መከላከያ የእምነት ጋሻ ናቸው። የመጀመሪያዎቹ አራቱ ነገሮች እነኚህ መከላከያዎች ናቸው። በጦርነት ውስጥ ማጥቂያና መከላከያ የተለመደ ነገር ነው። እነኚህ አራቱ በዚህ በመንፈሳዊ ጦርነት ውስጥ የመከላከያ ነገሮች ናቸው። እውነተኝነትና አለማመቻመች ቅዱሳንን ይረዳል፣ አቅፎም ያቆማቸዋል። ትክክለኛ ነገርን መስራትና መለማመድ ደግሞ አስፈላጊውን ጥበቃ ደግሞ ያደርግልናል። ወገባችሁን በእውነት ታጥቃችሁ በእውነት ጥሩር። እዚህ ክፍል ውስጥ ከላይ ያሉት አራቱ ነገሮች እኛ የምንለማመዳቸው ነገሮች ናቸው። እነኚህ ወገብን በእውነት መታጠቅ፣ በእውነት ዝናር ወገብን መታጠቅ፣ እውነተኛ መሆን፣ እውነተኝነትን መለማመድ ማይ ጉድነስ
Thank you.
ጌታ ይመስገን። የተለየ ነገር ስለመጣብኝ ነው። ካቆምኩበት እቀጥላለሁ። ይቅርታ ጠይቃለሁ። ስክሪኔ ላይ የተለየ ነገር መጥቶብኝ ነው። እሰማለሁ? አሁን ይሰማል? ከተሰማ ምልክት ስጡኝ። ይሰማል? ኦኬ። ጌታ ስሙ የተባረከ ይሁን። ካቆምኩበት እቀጥላለሁ። በእምነት ወገብን በእምነት ዝናር ስለመታጠቅ ነው እየተናገርኩ የነበረው። በእምነት ዝናር ወገብን መታጠቅ፣ እምነትን መለማመድ፣ እምነትን መነጋገር፣ አለማመቻመችን መልመድ፣ ሰውነትን ማስለመድ፣ እውነተኝነትን ለራሳችን ማስለመድ፣ በእግዚአብሔር ቤት ውስጥ ጸንተን ለመቆም የሚረዳን አስፈላጊውን ጥበቃ ለእኛ የሚያደርግልን ነገር ነው። ለዚህ ነው መጽሐፍ ቅዱስ እውነትን በፍቅር ተነጋገሩ የሚለው። እውነትን መነጋገር፣ እውነትን መለማመድ የሚያስፈልገው እግዚአብሔር እውነተኛ አምላክ ስለሆነ ነው። እኛ ደግሞ ወደ እሱ ፍጹምነት የምንሰራ ሰዎች ስለሆነን ነው። ወገብ እናቶቻችን ብዙ ከባድ ስራ ሲሰሩ ወገባቸውን በመቀነት አጥብቀው ይታጠቃሉ። የከፋ ሐዘን ሲገጥም ወገብ ነው ቀድሞ የሚፈታውና ወገብ ጠብቆ ካልታጠቀ የድሮ ሰዎች በጦርነት ሲሮጡ ወገባቸውን አጥብቀው ይታጠቃሉ። ለዚህ ነው መጽሐፍ ቅዱስ በእውነት ወገባችሁን ታጥቃችሁ የማትልፈሰፈሱ ሆናችሁ ማለት ነው። ይህ ማለት ደግሞ ውሸታምነት ያልፈሰፍሳል ማለትም ነው። ውሸተኝነት፣ ውሸትን መለማመድ፣ እውነት ጠንካራ ነገር ስለሆነ ነው። እውነትን በፍቅር ተነጋገሩ መጽሐፍ ቅዱስ የሚለው ብቻውን ጠንካራ ነገር ስለሆነ አንድ ጊዜ አንድ ሰባኪ ሲናገር እኛ አማኞች ሳናስተውል ለሰይጣን የኪስ ገንዘብ እንሰጣለን አለ። ትንሽ የኪስ ገንዘብ ምንድን ነው ያ የኪስ ገንዘብ ብትሉኝ አለ፣ ትንሽ ምንዋሻት ማጣፈጫ መስሎን ምንጨምራቸው ነገሮች ናቸው። እነሱ ቴፕ ናቸው ለሱ፣ በጣም እኛ ጋር እንዲጠጋ የሚጋብዙት ነገሮች ናቸው ሲል ሰማ። ወገኖቼ እውነትን መነጋገር ከባድም ቢሆን እውነትን መነጋገር ግን ለዚህ ለጦርነቱ ዋነኛ መከላከያ ነገር ይሆናል። እኛ ጋር እንዳያተርፍ ጠላት፣ እኛ ጋር ትርፍ እንዳይፈልግ፣ እኛ ጋር መኖሪያ እንዳያበጅ፣ እኛ ጋር ለእርሱ የሚሆን ነገር እንዳይገኝ ከክፉ የምንከላከልበት ከአጉል ወጥመድ የምናመልጥበት እግዚአብሔርን በመፍራት ጸንተን የምንቆምበት ነገር ቢኖር ወገባችን በእውነት የታጠቀ ሲሆን ነው። ወገብ መካከል ላይ የሰውነት መካከል ላይ ያለ ክፍል ነው፣ የላይኛውንም የታችኛውንም የሚያገናኝ። ሰው ወገቡ ከተመታ ቀና ማለት አይችልም። ለዚህ ነው የእግዚአብሔር መንፈስ ወገባችሁን ታጠቁ። በምን? በእውነት። በሌላው ክፍል ኢየሱስ ክርስቶስ እውነትም መንገድም ሕይወትም እኔ ነኝ አለ። እውነት የእግዚአብሔር ልጅ ነው። አንዳንድ ውሸቶች ልብስ ቀይረው እውነት መስለው ክርባት አስረው ስለሚሰለፉ ይኸውላችሁ፣ መጽሐፍ ቅዱስ በጣም ስለምናወዘጋግበው ነው ከባድ የሚሆነው እንጂ እንደ መጽሐፍ ቅዱስ በቀላል አማርኛ የተጻፈ መጽሐፍ የለም። በቃ አትዋሽ ነው። ምንም መግለጫ፣ ምንም ስነ መለኮት፣ ምንም ቴዎሎጂ እዛ ጋር መስራት አያስፈልጉም። አትዋሽ፣ አለቀ። አትስረቅ። ቀላል ነገር ነው የሚናገረው፣ በጣም ግልጽ ነገር ነው። አታ አርግ የሚለውን ስንት ዋርጎ ነው መጽሐፍ ቅዱስ የሚለው? ስለዚህ ጠላትን የጠላትን መሳሪያ የጠላትን ውጊያ የጠላትን ሰልፍ እንድንከላከል ቢያስፈልግ ይህንን ሊያደርግ የሚፈልግ ማንኛውም አማኝ በእውነት ወገቡ የታጠቀ ሊሆን ግድ ነው። አለበለዚያ ግን እንዴት ይሆናል መሰላችሁ? ወገባችን ስላልታጠቀ መራመድ አንችልም። ባለበት እርገጥ ይሆናል። ባለንበት ነው የምንረግጠው። እንሄዳለን፣ በሙዚቃ ጋጋታ እንጫጫዋለን፣ ገና በር ላይ ያገኘናል። አሁን እንዲያውም እዛው ማግኘት ጀምሯል ጠላት። ድሮ እኛ ሀገር አንድ ነገር ይባላል፣ የማይታወቅ ወይንም ምንም ሰው የሌለበት ጋር ስም ሲጠራ የማርያምን ብቅል እየፈጨሁ ነው በሉ ይሸሻል ይባላል። የአሁኑ ደግሞ ተማረና ሰይጣን ጨርሰሽ ነይ ማለት ጀምሯል ብለው እንደ ፈን ልጆች ያወራሉ። እኛ ሀገር ወገኖቼ ወገባችን ካልታጠቀ በእውነት እውነትን ሰውነታችንን ካላለማመድን አናድግም። ጥሩ የተልፈሰፈስን ጴንጤዎች ነው የምንሆነው። ይቻላል እንደሱ መሆን፣ ነገር ግን እግዚአብሔር ለሱ አልጠራንም። ለመንግስቱ ጦር ሰራዊት እንድንሆን ነው የተጠራ ነው። ሮሜ 8:29 ላይ እንደሚለው ክርስቶስን ወደ መምሰል ፍጹም እንድናድግ ነው ጥሪያችን። ወደዛ የምናድገው ደግሞ እውነትን ስንለማመድ ነው በየትኛውም አቅጣጫ። አንድ ወንድም አንድ ነገር ነገረኝ እዚህ ሀገር ከመጣሁ። ምን አለኝ? መጋቢዬን ማስቀየም ስለማልፈልግ በጣም ተዋሻለሁ አለ። መጋቢዬን ማስቀየም ስለማልፈልግ በጣም እዋሻለሁ። መጋቢው ይመስለኛል አንዳንድ ጊዜ መድረክ ይሰጠዋል። ለዘለዓለም መድረኩ ይቅርብን። ትልቁን መጋቢ፣ የመጋቢዎችን መጋቢ፣ እውነተኛ መጋቢ፣ መግቦ የሚያጠግብ መጋቢ፣ ሰማይንና ምድርን የመገበውን መጋቢ ከማሳዘን እውነተኛውን ነገር ተናግሮ በፍቅር ማስረዳት ነው የሚሻለው። ወገባችሁ በእውነት የታጠቀ ይሁን። የሚቀጥለው መከላከያ መሳሪያ ደረታችሁ የጽድቅ ጥሩር ነው የሚለው። ጥሩር፣ የጽድቅ ጥሩር ማለት ደረት ላይ የሚለበስ ነገር ነው። የጽድቅንም ጥሩር ለብሳችሁ፣ ጥሩር ከወገብ በላይ ደረትን ከአንገት በታች የሚሸፍን የጦር መሳሪያ ነው። ደረት ከተመታ እነ ልብ እነ ሳምባ እዛ ውስጥ ያሉ መተንፈሻም ደም ምርጫም መነጋገሪያ ነገሮች ስለሚመቱ በመንፈሳዊው ዓለም ያሉ ነገሮቻችን ስለሚደበላለቁ የጽድቅን ጥሩር አድርጉ ይላል። በጽድቅ መኖር እግዚአብሔርን ወደ መምሰል ክርስቶስን ወደ መምሰል ለሚያሳድገው መንገድ ሁሉ የሚከፈለውን ዋጋ ለመክፈል ራስን ማለማመድ ማለት ነው። ልብ በአግባብ ደም እንዲረጭ፣ ሳምባ በአግባብ እንዲተነፍስ፣ ከጉዳት እንዲጠበቅ፣ ውስጠኛው ክፍል እንዳይታመም የሚከላከል ነገር ማለት ነው። አንዳንዱ ሰው መንፈሳዊ ውስጡ በተለያየ ነገር በማይድን ነገር ታሞ እድሜ ልኩን ይኖራል። ዘመኑን ሁሉ እያቃሰተ ውስጥ ሲታመም የውስጥ ህመም ፊት ላይ ነው የሚወጣው። የውስጥ ህመም ለዚህ ነው እኮ አምኖን ውስጡ ታመመና በእህቱ ነገር አምኖን ሆይ ፊትህ ለምን? መንፈሳዊ ውስጣችን እንዲጠነክር ቢያስፈልግ ከጠላት የምንከላከለው ውስጣችንን ይሄንን የጽድቅ ጥሩር በመለበስ ነው። የጽድቅን ጥሩር ለብሳችሁ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ ሚለበስ መከላከያ ቋንቋችን የሚደበላለቀው አንዱ ክፍላችን ሲመታ ነው። አስተዳደጋችን ላይ ችግር ነው የሚያመጣው እነኚህ ነገሮች ሲጎሉ መንፈሳዊ ዓለም ላይ ባለው እድገታችን ላይ። አንዳንድ ነገር መንፈሳዊ ዓለም ላይ የሚገርምና አላግባብ ሆኖ የሚታዩ ነገሮች ስለሚገጥሙን ነው። መጽሐፍ ቅዱስ በውስጥ ሰውነታችን የጠነከረን እንድንሆን የሚናገረው ለዚህ ነው። ጠንክሩ፣ በውስጥ ሰውነታችሁ ጠንክሩ። ይሄ የውስጥ ሰውነታችን እንዲጠነክር የግድ የጽድቅን ነገር ልንለማመድ ግድ አለ። በተለይ በተለይ በዚህ ዘመን ደግሞ ጽድቅ ብዙ ዋጋ የጠየቀበት ዘመን ላይ ነው የምንኖረው። ከመቼውም በላይ ክርስትና ውድ ዋጋ የጠየቀው ዘመን አሁን ነው። ምክንያቱም አንዳንድ ነገሮች ልብስ እየቀየሩ ድንበር ዘለው እየመጡ ስላሉ ነው። በእውነት ለመታጠቅ ውሸትን መተው ግድ ነው። ጌታ አንዳንድ የሚደረጉ ነገሮች የሚገርሙ ናቸው። እግዚአብሔር ምሕረት ያርግልን። መቼስ እግዚአብሔር ምሕረት ያርግልን። እከሌትን በውሸት አግብቼ ስለሚሄድ የምስጋና ጊዜ አዘጋጅቻለሁና በዚህ በምስጋና ጊዜ እንድታገለግሉኝ ይፈልጋለሁ። እንዴት አይነት ነገር ነው? ስለ ተዋሸ ነው የሚመሰገነው? ማን ነው የሚመሰገነው? ይኸውላችሁ የላይፍ ፕሪንስፕል ከመቼውም በላይ ክርስትና አሁን ጠይቆናል። ዋጋ ጽድቅ ዋጋ የሚጠይቅ ጎዳና ነው። የጽድቅን ጥሩር ለብሳችሁ ታጥቃችሁ የሰማይ አምላክ እግዚአብሔር ይርዳል። ለእግር የሰላም ወንጌል ተጫምታችሁ እንደሱ ይላል። በሰላምም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይሁኑ። መቼስ ስለ ጦር ሜዳ ስናነሳ በጦር ሜዳ በተፋፋመ ውጊያ መካከል ብዙ ፈንጂ ባለበት መካከል በነጠላ ጫማ እየተዋጋ ያለ ሰው ቢኖር የሚገርም ነው የሚሆነው። ፒጃማ አርጎ እየተዋጋ ያለ ቢኖር በጣም የሚያስቅ ነው የሚሆነው። ጦርነት የራሱ ልብስ፣ የራሱ አካሄድ፣ የራሱ ነገር ስላለው ወገኖቼ፣ አንዳንድ ጊዜ መንፈሳዊው ዓለም ላይ ስንመለከት የተፋፋመ ጦርነት እያለ ነጠላ ጫማዎቻችንን አድርገን ቀጭ ቀንባ ስንል የምንታይበት ብዙ ጊዜ ነው። አንዳንድ ጊዜ መንፈሳዊው ጦርነት ዓለም ውስጥ ስናይ እንደሚገባ ካለመዘጋጀታችን የተነሳ ሁል ጊዜ ተሸናፊዎች እንድንሆን የተገደድንባቸው ቀናት ብዙ ናቸው። ዛሬ ግን እግዚአብሔር በሱ ድል አድራጊነት ስር ባለ ድል ሆነን በድል እንድንቆም ወገባችንን በእውነት እንድንታጠቅ ደረታችንን በጽድቅ ጥሩር እንድንለብስ እግሮቻችንን በሰላም ወንጌል ተጫምተን እንድንቆም ነው አካሄዱን እየነገረ ያለው። መቼስ ትልቅ ሽማግሌ ሽበት ጣል ጣል ያደረገበት መለጥ ያለ ሰው በጠራራ ፀሐይ ጦጦ እየጠባ ቢሄድ ምናልባት እዚህ ሀገር እንግዲህ እሱም ነውር ላይሆን ይችላል። ነውር ነው። ወይንም በሽታ ነው። ትልልቅ ሰዎች ያላደጉ ስላሉ፣ በአእምሯቸው ያላደጉ ስላሉ ማለት ነው። እግዚአብሔር ግን ከዚህ መንፈሳዊ በሽታ ይጠብቃል። መንፈሳዊ ሜዳ፣ መንፈሳዊ ጦርነት ስላለው ለመንፈሳዊ ጦርነት መንፈሳዊ ልብስ ስላስፈለገው መንፈሳዊ ልብስን በአግባብ መታጠቅ ደግሞ የኛ ድርሻ ነው። ለእግር የሰላም ወንጌል ተጫምተን እባብና ጊንጡ የሚረገጠው በዚህ በሰላም ወንጌል ነው። በመንገዳችን ላይ በጦር ሜዳ ስንሰለፍ፣ ከጠላታችን ጋር ውጊያ ስናካሄድ የሚገጥሙን ነገሮች ብዙ ናቸው። እነሱ የሚታለፉት ግን በዚህ በሰላም ወንጌል ነው፣ ይረገጣሉ። እዚህ እኮ ነው የሰላም አምላክ ክፉውን ፈጥኖ ከእግራችሁ በታች ይቀጠቅጠዋል የተባለው። ለዚህ ነው ጠላትን አውጥቶ አጥፋ ይልሃል ተብሎ የተጻፈው። እግዚአብሔር ጠላትን መግለጥ ነው ስራው፣ ማጥፋት የኛ ድርሻ ነው። መዋጋትን መለማመድ፣ ሰውነትን ማስለመድ ጥሩ ነው፣ ተገቢም ነገር ነው። ለሁለንተና ፍላጻ መከላከያ ደግሞ የእምነት ጋሻ አንሱ ይላል። የእምነት ጋሻ አንሱ። ብዙ ጊዜ ኢየሱስ ክርስቶስ በምድር ላይ ሲያገለግል የነበረበት ዘመን ላይ እምነትሽ አድኖሻል፣ እምነትህ አድኖሃል፣ እንደዚህ አይነት እምነት እኔ በእስራኤል አላየሁም ብሎ ሲደነቅ እናያለን። እምነት በጣም ትልቅ ነገር ነው። ክርስትና ውስጥ ያላየነውን የሚያሳይ የሚያስረግጥ ነገር ነው። ለዚህ ነው ዕብራውያን 11 ላይ እምነትን ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። በዚህ እምነት የእምነት አባቶቻችን የሰይፉን ስለት አጥፍተዋል። በዚሁ እምነት ጋሻ የንጉሥን ቁጣ ሳይፈራ የግብፅን አገር እየተወ በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጨት በእምነት አደረገ። በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ማጡ። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ጋለሞታይቱ ረሃብ ሰላዮችን በሰላም ስለተቀበለች ከማይታዘዙ ጋር በእምነት አልጠፋችም። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ። በምን? በእምነት። እምነት እነኚህን ነገሮች ሁሉ የሚያሰራ ጠንካራ የጦር መሳሪያ ነው። ክፉ ወደ እኛ ሲመጣ በእምነት ጋሻ የምንከላከልበት ነገር ነው። እግዚአብሔር ያለው እውነት እንዳልሆነ ሁኔታዎች ሲናገሩ፣ አካባቢያችን ላይ ያለው ጩኸት ሲናገር፣ በዚያ አንተ በምትሄድበት መንገድ ሰው ሄዶ አልፎለት አያውቅም እያሉ ሲያስተጋቡ፣ ከኋላና ከፊት ያለው ነገር ሁሉ ሞት ሲያውጅ፣ ነገር ግን በእምነት የማይታየውን በማየት ጉልበት አባቶቻችን ተሻገሩ። እኛስ የእኛ እምነት ምን ይመስላል? አንድ ጊዜ አንድ አስተማሪ ሲያስተምር የኤርትራ ባህር እስራኤላውያን ሲሻገሩ ሰው የሚያሰምጥ በጣም ትልቅ ባህር አልነበረም፣ ቁርጭምጭሚት ጋር ያለ ነው። ያው ወክ አድርገው አንዳንድ ሰው አመለካከቱ ትንሽ ሸፈፍ ስለሚል ወክ አድርገው ነው ያለፉት። የሚያሰምጥ አልነበረም፣ ግነት ነው አለ። ከሰማው ተማሪ አንዱ የሚገርመኝ እስራኤላውያን በእግራቸው መሻገራቸው ብቻ ሳይሆን ግብፃውያን ቁርጭምጭሚት ጋር ባለው ውሃ ሰምጠው መሞታቸው ነው እግዚአብሔርን ተአምረኛ የሚያስብለው ማለት ነው። ወገኖች፣ የእግዚአብሔር ትልቅ ነው። ይሁን እንዳሉት እስራኤል ቁርጭምጭሚትን በሚያህል ውሃ ኤርትራን ባህር ተሻግረው ይሄዱ። ግብፃውያንን ግን ቁርጭምጭሚት ላይ የሚደርስ ውሃ ፈረስንና ፈረሰኛውን ሁሉ ማስመጡ፣ መያዙና ማሰሩ፣ መግደሉ ተአምር ነው። ተአምራት እንዳልሆነ ሰዎች ሊያስረዱ ቢሞክሩ እንኳን መጽሐፍ ቅዱስ ተአምራትን የተሞላ አምላክ ነው። በእምነት ሰዎች ታላላቅ ነገርን አድርገዋል። ዛሬም ደግሞ በእምነት ትልልቅ ነገሮች ይደረጋሉ። ያልታዩ ነገሮችን ማየት ማለት ሁኔታዎች ከሚጮሁት መሻገር ማለት ነው። ይቻላል። የማይቻል ነገር መጽሐፍ ቅዱስ ውስጥ ስላልተጻፈ ከየአቅጣጫ ለሚወረወሩ ፍላጻዎች መከላከያ ነው የእምነት ጋሻ። ከጀርባ ቢመጣ ወደ ጀርባ ይዞራል፣ ይሽከረከራል። ከፊት ቢመጣ ወደ ፊት ይመጣል። ወደ ታች ቢሆን የሚሽከረከር ነገር ነው ጋሻ። እኛ እንዴት ነን? ምን አመንን? ምንስ ማመን ከበደን? አንዳንዱ ነገር ሎጂካሊ አያስኬድም። እምነት ማለት ጭላንጭል ብርሃን አይቶ ብርሃን ይሆናል ማለት አይደለም። እምነት ማለት ድቅድቅ ጨለማ ውስጥ ቆሞ ብርሃንን ማየት ነው። እግዚአብሔር አለ ሆነም ተብሎ ተጽፏል። ወገኖች፣ መጽሐፍ ቅዱስ እውነተኛ ነው። እውነተኛ መጽሐፍ ምድር ሁሉ ብትዋሽ መጽሐፍ ቅዱስ ስለማይዋሽ ለዚህ ነው የምናምነው። ለዚህ ነው መጽሐፍ ቅዱስ ቃል ላይ የምንቆመው። ለምን? ውሸት የለማ፣ አይዋሽም። እግዚአብሔር አይዋሽም በቃሉ። ለሚያምን ሁሉ ይቻለዋል ተብሎ የተጻፈው ለዚህ ነው። እግዚአብሔር ሁሉን ስለሚችል ደግሞ ሁሉን ስለሚያስችል በዚህ በእምነት ጋሻ የተኛውንም ፍላጻ አለመቻላችንን ለሚነግሩን ጠላቶቻችን እንደምንችል መንገር ማለት ነው። ይኸውላችሁ ኢያሱንና ካሌብን ከትውልዱ መካከል ብቻቸውን ወደዚህ ሀገር እንዲገቡ ያደረጋቸው ያካዩት ነገር አስበልጠው እግዚአብሔርን ያዩበት የእምነት እይታቸው ነው። አስሩ ያዩትን ካሌብና ኢያሱም አይተዋል። ሰዎቹ ኃይለኞች ናቸው፣ የስ ረጃጅሞች ናቸው፣ ልክ ነው። ጦረኞችና ተዋጊዎች ናቸው፣ በጣም ልክ ነው። በፊታቸው በቁመት ስንለካካ እኛ ትንሽ፣ ልክ ነው። ቁመታቸው ትልልቅ ነው። ነገር ግን እግዚአብሔር እንደ እንጀራ አሳልፎ ይሰጠናል አሉ። በእምነት አሻግረው ተመለከቱ። በእምነት ካዩት ትልቅ ነገር አስበልጠው እግዚአብሔርን ስላዩ እግዚአብሔር ይርዳል። እግዚአብሔርን ቤቱ ቤቱ ነገር እንደምናምን አላውቅም። ዘንድሮ ያው በሳይንስ ስለሆነ እሱ ነገር ያው እልፍ ያለ ነገር ለማመን ችግር ነው፣ ግን ይቻላል። መጽሐፍ ቅዱስ ስለሚል ለሚያምን ሁሉ ይቻለዋል። ለሚያምን ሁሉ ይቻለዋል። አንድ ጊዜ እኔ የማገለግልበት ቡድን ውስጥ በጣም ጌታን የሚወዱ አዲስ ተጋቢዎች ነበሩ። ያው ሳይንስንም በጣም ያውቃሉ፣ መጽሐፍ ቅዱስንም በጣም ያውቃሉ አገልጋዮች ስለሆኑ በጥሩ ሰርግ ተዳሩ ተጋቡት። እኔ አዲስ ገቢ ስለነበርኩ ብዙ አላቅም። ነባሮች ይተዋወቃሉ ጉዳዩ። በኋላ ባይ ባይ ለውጥ የለም ሴትዮዋ ላይ እና አንድ ቀን ጠየቅኳት፣ እንዴት ነው ይሄ ነገር? አውቃችሁ ነው ወደዛ ወደ ጋብቻ ወደ ቤተሰብ አካባቢ እንደው አልታጣም እዛ ሰፈር ብዙ ጊዜ እና አውቃችሁ ነው ወይስ እንዴት ነው? የልጅ ነገር ያልታሰበው ብዬ ጠየቋትና ሁሉም አብረዋት ያሉ ሴቶች ደንገጥ ደንገጥ አሉ። እኔ ስለማላውቅ በጥያቄ ቀጠልኩ። ምን አስባችሁ ነው? ይሄን ነገር ሌላ ጊዜ ነው የምነግርሽ፣ አሁን አልነግርሽም። ለእኛ አገልግሎታችን ልጃችን ነው አለች። የወለደ አገልጋይ አይደለም ማለትሽ ነው? አልገባኝም አልኳት። አይ በቃ ጌታ ይመስገን፣ ለእኛ ጌታችን ልጃችን ነው ለእኛ። በጣም አስጠነጠጠችው እንዳለ። ኦኬ ስትነግረኝ እሰማሻለሁ ብዬ ተውኳት። ሌላ ቀን ነገረች። እኛ የሐኪም ወረቀት አለን። ምን የሚል? ባለቤቴ እንደማይወልድ አስረግጠው የነገሩት ወረቀት፣ የሐኪም ወረቀት፣ የዶክተሮች የተፈረመ ወረቀት፣ አትወልድም የተባለ ጽሑፍ ብላ እሱን ነግሮኝ ተቀብዬ ነው ያገባሁት። ስለዚህ እኛ አንወልድም ልጅ። ስለማንወልድ እንደ ልጅ የምናየው አገልግሎታችንን ነው አለችኝ። ሳላውቅ ብዙ ጊዜ እንደሱ አያረገኝም፣ ግን ድንገት መንፈሴ ተበሳጨ። ለምንድን ነው የተበሳጨው? እግዚአብሔር ይችላል የሚል መንፈስ መጣብኝ። እንግዲህ ምን ታደርጉታላችሁ? ሲመጣ መጣ ነው። በጣም ውስጤ ስለተበሳጨ እግዚአብሔር ይህንን ወረቀታችሁን ከወረቀት በላይ እንደሆነ ተናግሮ ባያሳፍር ዛትኩ። ለምንድን ነው የዛትሽው? በጣም ጸሎተኛ ነሽ ወይ ብትሉኝ፣ ለምን እንደ ዛትኩ እኔም አላውቅም፣ ግን መንፈሴ ዛት። በዚያ ጊዜ ውስጤ ተቆጣ። ቤቴ መጣሁና እኔ መጸለይ ጀመርኩ። እግዚአብሔር ይህንን ወረቀታችሁንና እምነታችሁን የተደገፋችሁበትን ሳይንስ አፍርሶ አምላክ እንደሆነ በመሃንነት ዛሬ ሊሰራ ይገባል። ምክንያቱም መሃኖች ወልደዋል ይላል መጽሐፍ ቅዱስ። የማይወልዱ ሰዎች ከወለዱ አሁን በእኛ ዘመን የማይወልዱበት ምክንያት የለም። ለምን? መጽሐፍ ቅዱስ ይላላ። መጽሐፍ ቅዱስ ደግሞ ሕያው መጽሐፍ ነው። በድሮ ዘመን ሰርቷል፣ አሁንም ይሰራል፣ ከእኛ ትውልድ በኋላም ይሰራል። ለሚያምን ደግሞ ሁሉ ይቻለዋል። ጸሎቱ በመጣልኝ ጊዜ ጸለይኩ። እኔ ጥብቅ ጸሎት በእግዚአብሔር ፊት እባክህን እነኚህን አንተን እያገለገሉ የማያምኑን ሰዎች በቃ አሳፍርልኝ አይነት ነገር የልህ ጸሎት ጸልዬ፣ እኔ ጸሎቱ ከውስጤ ሲያልቅ ተውኩ፣ ለእግዚአብሔር ሰጥቼ ቆይቼ ነው። ብዙ እንደዚህ ነገር አልከታተልም እኔ። ከጥቂት ወራት በኋላ አንድ ቦታ ላይ አገልግለን ስንመለስ ከኋላቸው ነበርኩ እኔ። ኮሚቴው ከኋላ እየሄደ ስለነበረ ደች ልጅ ሰፋ ሰፋ አለች አልኳቸው። እንዴ አልሰማሽም እንዴ? ምን እንደዚህ እንደዚህ ነው እንዴ አልኳትና ተውኩ። ምንም አልነገሩኝም። በኋላ ትንሽ ገንዘብ ስለነበራቸው እኔ ደግሞ እዛ የኮሚቴው አለቃ ስለነበርኩ ሰብሳቢ መሪ እንደው ድሯ መሬት ረግጦ እንዳታገለግል አረጋት ባለ። ወርቅ እገዛልሻለሁ ነይ ይል አገልግሎት፣ እኛ ክፍለ ሀገር ሄደን አገልግሎት አንድ ቀን ተጥሎ አዲስ አበባ እንትን አረግልሻለሁ ነይ እንትን ተብሎ ደግሞ አዲስ አበባ ይተዋል። ነፍሰ ጡርነቷን ሳትነግረኝ አንድ ዛቻ ዛትኩባት። እቺን ብርሽን እግዚአር ከእጅሽ አራግፎ በስርአትና አደብ ገዝተሽ እንድታገለግይ እንዲያረግሽ ልጸለይ ነው አልኳት። ተሳሳ ቀን ጸለይኩ ነኝ። ለካ እሷ አርግዛ ያረገዘችው ልጅ ይሁን ምን ይሁን ሆዷ ውስጥ ያለ ነገር በፍጹም አይታወቅም። ጥቁር ነገር ብቻ ማህጸኗ ውስጥ አለ። አልትራሳውንድ ቢባል ሳይንስ ቢፈላሰፍ ምንም ነገር የለም። ወራቶች እየጨመሩ ስድስት ስምንት እያሉ ሲሄድ በዚያ ሕክምና ያቺ ጌታ ሆና ልትገዛቸው ብቅ ብቅ ያለች አገልግሎት እያስጣለች የረበሸች ብር አለቀች። ጌታ ስሙ የተባረከ ይሁን። ጌታ ብቻውን ሊያኖር በቂ ነው። ብር አልጠላም እኔ፣ ግን ብር ጌታ ጋር ሊጋጭ ከመጣ አስፈላጊ አይደለም፣ ጌታ ይሻላል። ከዚያ በኋላ ስምንት ወር አለቀ፣ ዘጠኝ ወር አለቀ። ልጅ እንደሆነ አልታወቀም እስካሁንም። በጣም ብዙ መድኃኒት ተሰጥቷል፣ በጣም ብዙ ምርመራ፣ በጣም ብዙ ነገር፣ ምንም አይታወቅም። ዘጠነኛም ወር አለቀ፣ ምጥ የለም። ዘጠነኛ ወር ማገባደጃ ላይ መልእክቶ ሰዎች ያው አሉ አይደል? ሰዎች አሉ፣ ደረጃ የዘመረላቸው ሰዎች የሚተነብዩ ሁኔታን አይተው እግዚአብሔር ሊወስድሽ ቆርጧል አሏት። ጌታ በህልም ይናገርሻል አሏት። ቀን የፈራችሁን እሷም አለመች። ቤቱ በለቅሶ ተሞላ፣ ረብሻ ሆነ። ሄድኩ እኔ ቤታቸው። ሲሄድ እናትም ባልም ዘመድም ያው ልጅቱ ልትሞት ስለሆነ በማይታወቅ ነገር ይለቀሳል። ምን ሆናችሁ? እንደዚህ 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 ነው ታሪኩ። ይኸውልሽ እንደዚህ ሆነ፣ እንደዚህ እንደዚህ ሆነ፣ እንደዚህ ተረገዘ፣ እንደዚህ ተደረገ። አሁን ደግሞ ጌታ እንዲተናገረ እህት እንትና እንዲህ ያለች እንትና ጸሎት ቤት እንትና ቤት የተጸለየው ከቤት ተተረከለች ነው ወይ? ልትሞች ትችያለሽ። አንቺ ብትሞች ምድር ባንቺ አይሟሽም። ብዙ ሰው ሞቷል። ግን በዚህ ይሄ እርግዝና በዚህ እርግዝና እንደማትሞች አስረግጬ እነግርሻለሁ። እግዚአብሔር ተአምራትን ያደርጋል። ትወልጃለሽ። የምትወልጃት ሴት ልጅ ናት። ስሟ የጌታ ትባላለች። የመጀመሪያ ውሃ ውስጥ የምከታት እኔ ነኝ። እስቲ ጸልየን እንሄዳለን አልኩ። አጭር ጸሎት ጸለይኩ። እኔ ወደ ቤቴ ተመለስኩ። የሰራዊት ጌታም እንዲህ ይላለም አላልኩ። በተመለስኩ በአስራ አምስተኛው ቀን ያቺ ጥቁር ነገር ማህፀን ላይ ጌታ የደበቃት የጌታ የምትባል ሴት ልጅ ቁልጭ ያለች ንጹህ ልጅ ንቁ ልጅ ትልቅ ኪሎ ተወለደች። ሊከፍቱ በማህፀን ያው ምጥ ስለሌለ ከፍተን ነው የምናየው፣ ምንም ቢሆን እናውጣ ብለው ሲከፍቱ ቁልጭ ያለች ሶስት ኪሎ ተኩል ልጅ ናት። እግዚአብሔር ስሙ ለዘላለም የተባረከ ይሁን። መጽሐፍ ቅዱስ ዛሬም ይሰራል፣ ነገም ይሰራል፣ ለዘላለም ይሰራል፣ ሁል ጊዜ ይሰራል። ለሚያምን ሁሉ ነገር ይቻለዋል ተብሎ ተጽፏል። ስናምን ይኸውላችሁ፣ አለማመንን አለመሆንን መጽሐፍ ቅዱስ እንድንከላከል የሚፈቅደው በእምነታችን ነው። ለሚያምን ይቻለዋል። ድሮ ከተወለድ መሀኖች ከወለዱ አሁን ይወልዳሉ ካመኑ። ይሄም ነግራችሁ ታሪክ ስብከት ለማሞቅ አይደለም፣ የሆነ ታሪክ ነው፣ እውነተኛ ታሪክ ነው። መጽሐፍ ቅዱስ እውነተኛ አምላክ ነው። መጽሐፍ ቅዱስ እውነተኛ መጽሐፍ የእግዚአብሔር እስትንፋስ ነው። መንፈስ ቅዱስ እውነተኛ አምላክ ነው። ይኸውላችሁ መንፈስ ቅዱስ የአንድ ጊዜ ክስተት አይደለም። አንድ ጊዜ በሐዋርያት ዘመን ነገርን አሟሙቆ በእሳት ተገልጦ የሆነ ነገር አድርጎ ያለፈበት አይደለም። መንፈስ ቅዱስ አምላክ ነው፣ መለኮት ነው፣ ከስላሴ አንዱ ነው፣ ፈጣሪ ነው። መንፈስ ቅዱስ ያለ፣ የነበረ፣ ወደፊት ለዘላለም የሚኖር የሚሰራ ነው። ዛሬም ይሰራል። ካመንን ዛሬም የአናብስትን አፍ ይዘጋል። ብዙ ጊዜ ዘግቶ ያውቃል። ረሀብተኞችን ያበላል። ዛሬም የታመሙት ይድናሉ፣ ይፈወሳሉ። ዛሬም ለምን? የእግዚአብሔር ቃል እውነት ስለሆነ፣ መንፈስ ቅዱስ ለዘላለም ሕያው ስለሆነ። ካመንን የምናሸንፋቸው ነገሮች ብዙ ናቸው። የምናሸንፋቸው ነገሮች በጣም ብዙ ናቸው። እግዚአብሔር ካለ አመዛዝነን ጭላንጭል አይተን የሆነ ፍንጭ ሰምተን ምናምን ለማመን አንሯሯጥ። ይኸውላችሁ እግዚአብሔር ጨለማ ውስጥ አቁሟችሁ ብርሃን ነው ካለ ብርሃን ነው። በቃ ለምን? እግዚአብሔር ስለተናገረ ጨለማ ያንን የእግዚአብሔርን ቃል ቶሎሬት አድርጎ መቆም ስለማይችል ብርሃን ይሆናላ። ግድ ነው። ለምን? የጨለማም የብርሃንም ፈጣሪ እግዚአብሔር ስለሆነ። የእምነትን ጋሻ አንሱ። እንዳናምን በሚያደርገው ነገር ሁሉ ላይ የእምነት ጋሻ ስናነሳ ነገር ይገለበጣል። እግዚአብሔር ይርዳን። አምኖ ለመኖር፣ አምኖ ለማሸነፍ፣ ነገራችንን አምነን ለመከላከል አሜን። እግዚአብሔር ይርዳን። እነኚህ አራቱ ነገሮች እኛ ቀን በቀን የምንለማመዳቸው ነገሮች ናቸው። በሕይወት ገጠመኞቻችን ሁሉ የምንለማመዳቸው ሰውነታችንን የምናስለምደው ነገር ነው። እግዚአብሔር በእርግጥ ይሰራል። እግዚአብሔር ለዘላለም ይሰራል። ቃሉ ለዘላለም በሕያውነት ስለሚሰራ እኛ የምንለምደው ነገር ነው። ይሄ ቀን በቀን ኑሮ ላይ እኮ ነው። አይምሯችን ላይ ነው ምንለማመደው። ምን ሲሆን መጽሐፍ ቅዱስን ስናውቅ በእግዚአብሔር ቃል ስንሞላ ስናውቀው ይሆናል። እግዚአብሔር ካለ ቀላል ነው። ለምን? የሁሉ መገኛ ነው አምላኬ። ይሆናል። በእምነት የምንከላከላቸው ነገሮች ብዙ ናቸው። ሊውጡን የደረሱ ነገሮች አፋቸውን ይዘጋሉ። መቼ? አምነን ስንናገርባቸው። አትበላኝም። ለምን? ሕያው እግዚአብሔር ከኔ ጋር ስላለ፣ አባቶቼ ያናብስትን አፍ ስለዘጉ እኔም አምኜ ስለምዘጋ አትበላኝም ብንለው አይበላንም። 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 እዚህ ክፍል ውስጥ ያሉ አራቱ ነገሮች የምንለማመዳቸው ነገሮች ናቸው። እነርሱም የእውነት ዝናር፣ የጽድቅ ጥሩር፣ የሰላም ወንጌልና የእምነት ጋሻ ናቸው። ከታች ያሉት ሁለቱ ግን እግዚአብሔር የሚሰጠን የከበሩ ነገሮች ናቸው። በእርግጥ ሁሉም ትጥቅና ስንቅ ከእግዚአብሔር እጅ ነው የተገኘው፣ የከበረ ነው። እነኚህ ሁለቱ ግን ቀጥታ ከእግዚአብሔር ዘንድ የሚመጡ የእኛ የልምምድ ጥያቄ የማይጠይቁ ናቸው። እነርሱም የመዳን ራስ ጡርና የመንፈስ ሰይፍ ናቸው። እኛ ምንለማመዳቸው አይደሉም፣ ከሰማይ የሚሰጡ ናቸው። እነኚህ የእኛን የልምምድ ጥያቄ አይጠይቁም። የመንፈስ ሰይፍ ማለትም የእግዚአብሔር ቃል ነው። እነዚህ ትጥቆች በክፉ ሰራዊቶች ሰፈር ሲደርሱና ሰንጥቀው ሲያልፉ የሚወጉ የሚረቱና የሚያሸንፉ ድል የሚያቀዳጁ ናቸው። የመጀመሪያዎቹ አራቱ መከላከያዎች ሲሆኑ እነኚህ ሁለቱ ደግሞ ማጥቂያዎች ናቸው። ወገኖቼ ዘንድሮ ሰው ሁሉ ትጥቁን ፈቶ ባዶውን የሚጮህበት ጊዜ ነውና ልንጠነቀቅ ራሳችንንም ልንፈትሽ ይገባል። የተጠራ ነው የእግዚአብሔርን መንግስት ጦርነት እንድንዋጋ ነው። እኛ የእርሱን ጦርነት ስንዋጋ ጌታ እግዚአብሔር የታመነ ቤት ለእኛ ይሰራልናል። ክርስትና የጦር መሳሪያን መታጠቅ ትቶ ጩኸት የተላበሰበት ዘመን ስለሆነ ነው እግዚአብሔር ይህንን ትምህርት እያስተማረ ነው ያለው። ከሙዚቃ ጋጋታ ክርስትና አላልፍ ያለበት ዘመን፣ ሰንጥቆ የማለፍ ድል የማድረግ ረግጦ የመቆም ነገር ስለማይታይ በጣም ጮክ ብለን እንዘምራለን። ዘለን ላባችን እስኪን ጠፈጠፍ የሚደረጉትን ስርዓቶች እናደርጋለን። ግን እንኖረው ብለን ስንጀምረው ሲያዩት ያምር፣ ሲይዙት ይደናገር ይሆንብናል። ለምን? ጥያቄው የትጥቅ ነው። እግዚአብሔር ይርዳ ነው መኖር ክርስትናን እንድንጀምር እግዚአብሔር ይርዳን። ምስጋናን መናገር ይቻላል፣ መኖር ግን ጌታ ይርዳን። ስንኖረው ጣዕሙን እናውቀዋለን። እነኚህ ማጥቂያ መሳሪያዎች ይወረወራሉ። ይሄ የመዳን ራስ ቁርና የመንፈስ ሰይፍ፣ ይሄ የእግዚአብሔር ቃል የሆነው የሚመዘዝ ጠላትን የሚወጋ ነው። እንዲህ ተብሎ ተጽፏል ብለን ስንናገር ተወርውሮ ሄዶ የሚቆርጠውን ይቆርጣል፣ የሚሰራውን ይሰራል፣ የሚገለውን ይገላል። የእግዚአብሔር ቃል ሄዶ ይነካል። መቼ? ስንስበውና ስንወረውረው፣ ስንመዝ ከዘገባ። አንዳንዱ ጦሩን ሰገባ ውስጥ ሰይፉን ሰገባ ውስጥ ከቶ ከተሰቀለ ዘመን የለውም ጎመን በጤና ብሎ ማለት ነው። የአንድ ሀገር መንግስትና ህዝብ ከማን ጋር እንደሚዋጋ ካላወቀና በቂ ዝግጅት ካላደረገ ውጊያው ሲጀመር መንቀጥቀጥ፣ መርበድበድ፣ መፈታትና መሸነፍ ይመጣበታል። መንፈሳዊውም ዓለም ላይ እንዲሁ ነው። ታዲያ ጠላታችንን ካወቀን በኋላ ያለው ዝግጅት እንዴት ይዞናል ነው ጥያቄው። ጠላታችን ማን እንደሆነ አውቀናል? የትጥቅና የስንኩስ ዝግጅት በእኛ ውስጥ ምን ይመስላል? ምክንያቱም ሁለተኛው በጣም አስፈላጊ ነገር ጠላትን ከማወቅ ቀጥሎ ትጥቅና ስንቅ ስለሆነ በጣም አስፈላጊ ነው። መንፈሳዊ ዓለም ውስጥ ይሄ በእነኚህ ነገሮች ላይ ተላብሰን ነው ጦርነት መጀመር ያለብን። የት ነን ያለ ነው? ምን ይመስላል ዝግጅታችን? ለመሆኑ አሁን የቱ ጋር ነን? የጦር ሜዳ ላይ ወይስ ምርኮ ውስጥ? ወይንስ ሁሉንም ነገር እርግፍ አድርገን ጥለን ጎመን በጤና አትድረስብኝ አልደርስብህም ብለን ከጠላት ጋር ዲል ተፈራርመን ቤታችን ገብተን ዘግተናል? የት ነን? ጻድቅ በምቹ ጊዜ ይለምናል ተብሎ እንደ ተጻፈ ሰብሰብ ብሎ ዛሬ የአምላኩን ፊት ያልፈለገ ትጥቁንና ስንቁን ያላጠናከረ ክርስቲያን ሁሉ በቀዝቃዛው ጦርነት ይወሰዳል። ይማረካልም፣ በዚያውም ይሞታል። እግዚአብሔር ከእንደዚህ አይነት ስንፍና ይጠብቃል። ስለ ቀዝቃዛው ጦርነት መሳሪያዎች ጥቂት ነገር ልበል። ምክንያቱም አገር ሞልተው ስላሉ በአግባብ ካልተጠቀምናቸው ድል የመመታታችን ዋነኛ የመማረካችን ዋነኛ ነገሮች ስለሆኑ ነው ይሄንን የምናገረው። ምክንያቱም ከኛ ጋር ያሉ ነገሮች ናቸው። በአግባብ ከተጠቀምናቸው በጣም የሚጠቅሙ፣ በአግባብ ካልተጠቀምናቸው ግን ነገሮቻችንን በሙሉ ፈዛዛና ደንጋዛ የሚያደርጉብን ማለት ነው። ቤታችን ውስጥ ያለው ቴሌቪዥን፣ የምናነባቸው ጋዜጦች፣ የተለያዩ የዜና ማሰራጫዎች እና የምናያቸው ማስ ሚዲያዎች፣ የተለያዩ ጊዜን አለ አግባብ ማጥፊያ የሆኑ ጨዋታዎች፣ ያልተመጣጠኑ ውጥረቶች፣ የኮምፒውተር አጠቃቀማችን፣ እነኚህ ነገሮች በሙሉ አግባብ ጠብቀን እስካልተጠቀምን ድረስ አደጋዎች ናቸው። መቼስ ጊዜን መጥኖ መጠቀም ለነፍስም ለስጋም ይጠቅማልና ጊዜያችንን በየምድብ ምድቡ ስንጠቀም ይበልጥ የጌታን ፊት መፈለግ ጊዜያችን ላይ አትኩሮት እንስጥ። ምክንያቱም የሁሉም ነገር የትግል አቅጣጫው እሱ ስለሆነ ከሱ ስለምናገኝ የጠላትም ትግሉ ጦርነቱ በግል ከእግዚአብሔር ጋር ያለንን ግንኙነት ይሄ የግንኙነትን መስመር ማጥፋት ነው። ጦር ሜዳ ላይ ባለፈው እንደነገርኳችሁ ዋነኛው ነገር የግንኙነት መስመር እናያዝ ነው። የግንኙነት መስመር ከተያዘ በቃ ጦሩ ይበተናል፣ ውጊያው ያበቃል ብዙ ሳይሄድ። ስለዚህ የጠላት በየትኛውም በዚያም በዚህም ብሎ የግንኙነት መስመራችን ላይ ነው ለመምጣት የሚፈልገው። እኛ ደግሞ በጥንቃቄ ማድረግ ያለብን እሱ ነው። ወገኖቼ እንዴት ነን? እንዴት ነን ባለንበት አካባቢ? እንዴት ነን ባለንበት ቤተ ክርስቲያን? እንዴት ነን ባለንበት መስሪያ ቤት? እንዴት ነን ባለንበት ቤተሰብ ውስጥ? ምን እንመስላለን? የእምነታችን ነገር ምን ይመስላል? የእግዚአብሔር ቃል ሙላታችን ነገር ምን ይመስላል? የመዳናችን እርግጠኝነት ምን ይመስላል? ድነሃል ብላችሁ አንዳንዱን ብትጠይቁ እኔ እንጂ አለኝ እሱ መድኃኔዓለም ነው እንጂ የሚያውቀው እኔ ምን አውቃለሁ ሊላችሁ ይችላል። ባመንን ቀን እንደ ዳንን ግን እርግጠኞች ነው። መዳን ከእግዚአብሔር የሚሰጥ ነገር ነው፣ መገለጥ ነው። እግዚአብሔር የቸረን ነገር ቢኖር እሱ። አንድ ወቅት በደ አገር ዘር ውስጥ አኩሃም የምትባል እናት ልጅ አረገዘችና በርግዝና ወራት ጠላት ከጸነሰችው ጽንስ የተነሳ አይኖቿን ሁለቱንም ማሳወራት። ይህች ሴት በአቅራቢያ ወደሚገኝ ቤተ ክርስቲያን አገልጋይ ላከችበት እና እባክህን አይኔን ታውር ያለው እና መጥተህ ጸልይልኝ አለችው። አገልጋዩም መጣና ጸለየላት። እየጸለየ እያለ የእግዚአብሔር መንፈስ በኃይል አለፈና ውስጡ ላለውም ጽንስ መንፈሳዊ አይኖቹ እንዲበሩ ጸለየ። የውስጠኛው ጽንስ መንፈሳዊ አይን ሲበራ የሴትዮዋ አይን ተከፈተ። እግዚአብሔር ትልቅ ተአምራት ሰራ። ሴትዮዋ ልጅ ወለደች በሰላም። አይኗ ተከፈተ። የስጋዊ አይኗ በራላት፣ የመንፈሳዊም አይኗ በራላት። ልጇን ወልዳ በአግባብ እግዚአብሔር ማን እንደሆነ እየነገረች፣ እግዚአብሔር የሰራላቸውን ተአምራት እየነገረች፣ በጣም ብዙ ነገር እያስተማረች ልጇን አሳደገች። እነሱ የሚኖሩበት አካባቢ በክፉ መናፍስት በጣም በኃይል የሚሰራበት አካባቢ ስለነበረ ልጁ ባደገ ጊዜ ቀጥ ብሎ ወደ ቤተ ክርስቲያን ሄደና መጋቢውን ስለ ቤተ ክርስቲያንቱ ጠየቀው። እንዴት ናት እቺ ቤተ ክርስቲያን? እቺ የእኛ ቤተ ክርስቲያን አለው መጋቢው። አዎ፣ ታማ በአልጋዋ ላይ ተኝታ ሞቷን የምትጠባበቅ ሰው ትመስላለች አለው። ይሄ የተወለደው ሕፃን ዊሊያም ቱም ይባላል። በጣም መንፈሱ ተበሳጨበትና አትሞትም ብሎ ዝቶ ወጣ ከዚያ ግቢ፣ ከቤተ ክርስቲያን ግቢ ማለት ነው። ዝቶ ወደ ቤቱ አልሄደም። ቀጥታ ወደ ሌላኛው ጓደኛው ቤት ሄደ። በሩን ዘጋ። በእግዚአብሔር ፊት ቆይታን አደረገ። ለ21 ቀናት በጾምና በጸሎት የእግዚአብሔርን ፊት ይፈልግ ነበር። እግዚአብሔር ሆይ ሞት የተበየነባት ቤተ ክርስቲያንን ያጠገባለች፣ ምንም ሕይወት የማይገኝባት እየሞተች ያለች አንድ ቀን ነፍሷ ሲወጣ ልትታሸግ የተወሰነባት እኔ ያለሁበት ቦታ ላይ አለች፣ ምን ላርጋት የሚል የጭወት ጥያቄ። ሀያ አንድ ቀኑን በእግዚአብሔር ፊት ካሳለፈ በኋላ ከእግዚአብሔር የስራ መመሪያ ተቀብሎ ነበረና የተመለሰው። ልክ እንደ መጣ ቤቱ እንደ ተመለሰ ተጣጥቦ ወደ መጋቢው ቢሮ ሲሄድ ከምእመናኖቹ አንዱ ሀብታም አገኘውና ዊሊያምን፣ ዊሊያም ሆይ ቤተ ክርስቲያን የምትሰራበትን ቦታና ለህንጻ መገንቢያ ደግሞ የሚበቃ ገንዘብ ይዤ መጥቻለሁ። አስደንጋጭ ነገር ነው ለመጋቢው ለሌላው። ነገር ግን ያ መጋቢ እግዚአብሔርን የሚፈራ ሰው ስለነበረ፣ እግዚአብሔርን የሚያምን ሰው ስለነበረ አስደሰተው። እግዚአብሔር ደግሞ የምእመናንን የአገልጋዮችን የመጋቢውንም ልብ ቀኝ እጅ አድርጎ ለዊሊያም ስለሰጠው ህንጻው ወዲያው በተባለ ቦታ ላይ ተጀመረ፣ ተሰርቶ አለቀ፣ አምልኮ ተጀመረ። በዚያ አካባቢ ራሳቸውን አላምደው የቆዩ ለአመታት ቤተ ክርስቲያኒቱ ውስጥ ተላምደው አደንዝዘው ሰው እንዳይጸልይ በወሬ በመሙላት ትልቅ ሚና እየተጫወቱ የቆዩ የእርኩሳን መናፍስት ኃይላት ጅኒዎች በኃይል እየጮሁ ዊሊያም በቆመባቸው መድረኮች ሁሉ ከጉባኤው እየለቀቁ መሄድ ጀመሩ። ነገር ተገለበጠ። መነቃቃት ሆነ። የእግዚአብሔር ስራ በሙላት ተሰራ። ጦርነቱም ተፋፋመ። በጣም ብዙ ነፍሳት ወደ ጌታ መጡ። ቤተ ክርስቲያን ተከላ ተፋፋመ። የቤተ ክርስቲያኒቱ መጋቢውም ቀኝ እጁን ሰጠው። ቤተ ክርስቲያን የቢዝነስ ሰንተር ወይንም የሶሻል ክለብ መሆኑ ቀረና፣ ለግንኙነት ሰዎች የሚመጡባት መሆኑ ቀረና፣ ጥሩ መዝሙር ለመስማት የሚመጣበት ቦታ መሆኑ ቀረና የክርስቶስ ሕይወት መገኛ መሆን ጀመረ።
የሚዋጉ መጋቢዎች፣ ወንጌላውያን አስተማሪዎች ቤተ ክርስቲያንን የሚተክሉ መገኘት፣ መወለድ፣ ማደግ ጀመሩ። ቤተ ክርስቲያኒቱ ውስጥ ኃይለኛ ሆነች። ዊሊያም ዱ ነገሮችን በጥንቃቄ ይሰራቸው ጀመር። በጥንቃቄ መስራቱን እያየ ጠላት የጦርነቱን ስትራቴጂ ቀየረበት። ድሮ ድሮ ምእመናንን እዛው አፍዛ ደንግዝ አድርጎባቸው ዝም ብለው ማውራት ነው። አሁን አሁን እኮ እዚህ ሀገር እንደሚሆነው ማለት ነው። ሰው ያወራል በጣም እዚህ ሀገር። ሰሜን አሜሪካን መቼስ በጣም የተገረምሽው ነገር ምንድን ነው ብትሉኝ፣ ሰው ያወራል። ፓስተር እንትና እንዲህ ያርጉ፣ ፓስተር እንትና እና እንትና እንዲህ ሆነው፣ እንትና ከእንትና ተጣልቶ፣ እንትና ከእንትና ዘምቶ፣ እንትና ጌታ ይገስጸው፣ እንዲህ አርጎ። እንዲህ ወገኖቼ ምንም አናተርፍም። ብንጸልይ ግን እኛም እንሻገራለን፣ ሌሎችንም እናሻገራለን። ጠላት የጦርነቱን አቅጣጫ እንደቀየረበት ዊሊያም አላወቀም። ወደ ሌላ አገር ለአገልግሎት ሊሄድ እየተጣደፈ እየተዘጋጀ እያለ ድንገት የስልክ መልእክት ከሚያገለግላቸው ከአንዱ አደረሰው። ድንገት ታምሜ ልሞት እያጣጣርኩ ስለሆነ በቶሎ መጥተህ ጸልይልኝ የሚል መልእክት ነበር ስልኩ ላይ የነበረው። ዊሊያምም ወደሚሄድበት አገር እየሄደ እግረ መንገዱን ሄዶ ጸልዮላት ሊያልፍ እየተጣደፈ ወደዚያች ወደ ደወለችለት ሴት ሲሄድ ልጅቱ ራሷን በደንብ አዘጋጅታ ተቀባብታ ተኳኩላ በዝሙት ልትጥለው ትጠብቀው ጀመር ነበር። አንኳኩቶ ወደ ቤትም እንደገባ ዊሊያም ከገባበት በር ሌላ ሁሉም በር ዝግ ስለነበረ ዊሊያም ላይ ያኛውን በር ተዘጋና ሴትዮይቱ ትታገለው ጀመር። ዊሊያም አንድ ጥያቄ ጠየቃት። አብረን እንድንተኛ ፈልገሽ ነው አላት። አዎ አለችው። በቃ 20 ደቂቃ ብቻ ስጭኝና ከ20 ደቂቃ በኋላ እንተኛለን። 20 ደቂቃ ግን ስጭኝ አላት። እሷም አብሯት እንደሚተኛ አስረግጦ ስለነገራት በጣም ደስ አላት። ጨምራ ልትኳኳል፣ ጨምራ ጠረነ ሸጋ ልትሆን፣ ልትቀባባ ወደ ሌላኛው ክፍል 20 ደቂቃ ለዊሊያም ሰጥታ ሄደች። ዊሊያም በዚያ 20 ደቂቃ መካከል ከእግዚአብሔር ጋር፣ ከጦር መሪው ጋር፣ ከንጉሱ ከጌታው ከኢየሱስ ክርስቶስ ጋር ሁሉን ድል አድርጎ በአብ ቀኝ ከከበረው ከጦር አለቃው ጋር ከጦር አዛዡና መሪው ጋር የግንኙነት መስመሩ ስላልተያዘ ኢሚዲየት የሆነ የግንኙነት መስመር ቀጠለ። ጌታዬ ሆይ ምን ላርግ አለ። መቼስ ደስ ይለኛል፣ ማንም አይመረምራችሁም፣ እናንተ ግን ሁሉንም ትመረምራላችሁ። ሰይጣን ካፋችን የወጣውን ነገር ብቻ ነው የሚያውቀው፣ የምናስበውን ነገር አያውቅም። ስለዚህ ነው ዊሊያም እተኛለሁ ሲል እውነት የመሰለው። 20 ደቂቃ ሰማህ ከጦር አዛዡ። ከ20 ደቂቃ በኋላ የበለጠ ተውባ፣ የበለጠ ደምቃ፣ የበለጠ ሸጋ ሸጋ ሸታ ሴትዮዋ ስትመጣ ቁጭ ያለበት ትኩር ብሎ አይኗን አየና ክፉውን መንፈስ በጌታ ስም ገሰጸ። ለትግልም አላደረሳት፣ እዚያው አስጩዋ አንፈራግጦ ጣላት። ክፉውንም መንፈስ ገሰጸውና አስወጣው። ከዚያ በኋላ በእግዚአብሔር ቃል ከመከራት በኋላ በእግዚአብሔር ቃል ምክር ካገለገላት በኋላ ለእግዚአብሔር መንፈስ አሳልፎ ሰጥቷት የምታጠናበትን የእግዚአብሔር ክፍል ነግሯት ተነስቶ ለአገልግሎቱ ሄደ። በዚህ ለዚያች ሴት እየጸለየ እያለ ይሄንን ሁሉ በዝሙት እንድትነውልል ባለትዳር ናት፣ ባል እያላት ይሄን ሁሉ እንድታደርግ ያደርግ የነበረው በውስጧ ያደረ ክፉ እርኩስ መንፈስ ነበር። እሱ ደግሞ ማህፀኗ እንዳትወልድ ወላድ እንዳትሆን አድርጓት ነበር። የእግዚአብሔር መንፈስ ተናገረው። እየጸለየላት እያለ መሀን እንደሆነች ነገራትና ጸለየላት። የዛሬ አመት እግዚአብሔር ልጅ በልጅ ይባርክሻል እንደዚህ ይለኛል አለ። ወጥቶ ለአገልግሎት ሄደ። ደግሞም ሌላም ነገር ነግሯት ነበር። ባለቤቷ ሲመጣ የሆነውን ሁሉ እግዚአብሔር ያደረገውን ተአምራት እንድትነግረው። ሚስትም ባሏ እንደመጣ ዊሊያም ዱም ያላትን ነገር በሙሉ ነገረችው። የሆነውንም ነገር እግዚአብሔር የሰራውንም ተአምራት ነገረችው። ከዚያ በኋላ ባልየው እግዚአብሔርን ይጠብቅ ጀመር። ከጥቂት ወራት በኋላ ያቺ ሴት ነፍሰ ጡር ሆነች። እየጠበቁ እያሉ ከዘጠኝ ወራት በኋላ ደግሞ ወንድ ልጅ ወለደችለት ለባሏ። ከዚያ በኋላ በጣም ተገረመ እግዚአብሔር በዊሊያም ዱም በሰራው ነገር እና ባልየው። ትልቅ የምስጋና ደብዳቤ ጻፈ፣ ከብዙ ገንዘብ ጋር ፖስታ አሸገ፣ ይዞ እየገሰገሰ ወደ ዊሊያም ዱም ደረሰ። ዊሊያም አለው፣ አቤት። የዛሬ አመት በባለቤቴ ውስጥ አድሮ እንዳንወልድ የከለከለውን መንፈስ ጸልየህ ካስወጣህ በኋላ ባለቤቴ አርግዛ ወንድ ልጅ ወለደች። ለዚህም እጅግ ደስ ስላለን የደስታችን ተካፋይ እንድትሆን ይህንን ፖስታ አምጥቼልሃለሁ። ገንዘብ እንዳለው ያስታውቃል ፖስታው። እና ዊሊያምም ደስ ብሎት ሊቀበለው እጁን ሲዘረጋ እግዚአብሔር ተዋለው፣ ተው ተው፣ ባልሰራህበት አትክበር፣ ተው፣ አሜን ይሁን አለ። ይኸውላችሁ የግንኙነት መስመር ማለት ይሄ ነው። ተው ሲባል መተው ነው። ሂድ ሲባል መሄድ ነው። ጸልይ ሲባል መጸለይ ነው። እረፍ ሲባል ማረፍ ነው። አንዳንድ ጊዜ ግራ ገብ ነው እኛ የምንሰራው። ጸልይ ስንባል አይ እኔ አሁን የእረፍት ጊዜ ነው እንዴ አርፋለሁ። መንፈስ ቅዱስ እኮ የሚጸልየው ስራ ስላለ ነው፣ የሚሰራው ስራ ስላለ ነው እኛ ጋር የሚያልፈው። ሊጸልይ እኛ ውስጥ ሆኖ ሊቃትት ፈልጎ ነው። የለም አሁን እኔ እንደ ስራ አድሬ እንትን ብዬ። ይኸውላችሁ ስራም ብታጥሩ ጸልዩ፣ ግድ የላችሁ። እግዚአብሔር በዚያ ጊዜ ላይ የሚሰራው ነገር ትልቅ ስራ ስላለ ነው። እሺ እንበል እግዚአብሔርን ሰምተን። የለም እግዚአብሔር አትቀበል ብሎኛል፣ አልቀበልም አለው። ወገኖቼ እግዚአብሔር ለሚናገረን ቃል ምንም ማሰማመሪያ አያስፈልገው፣ ምንም እኮ አያስፈልግም። የእግዚአብሔርን ቃል ሰምቶ በቃ ማመን ነው። ምንም ሂሳብ አያስፈልገው። መቀነስ፣ መደመር፣ የሆነ ካልኩሌተር መግዛት፣ የሆነ በስነ መለኮት እንትን መስራት ይሄ ውሸት ማለት ይሄ አትስረቅ ሲል ቆይ እንዴት ነው የሰረቀው? ሰውየው ተቸግሮ ነው እንትን ስሌት የለውም። በቃ አለ ግልጥ ያለ ነገር ነው። መስማማት ከእግዚአብሔር ቃል ጋር ብልጽግና ነው። እግዚአብሔር የሚለውን ነገር ሰምቶ አሜን ማለት ማምለጫ ነው። ጌታ ተው ካለ መተው ነው። አርግ ካለ ደግሞ ማረግ ነው። እረፍ ስንባል ማረስ ደግ ነው። ለጸሎት ስንፈለግ መንቃት ደግሞ ጥሩ ነው። በዚያ ጊዜ የሚሰራው ስራ እኮ ስላለ ነው። በተግባር እንኳን በአይናችን በስጋ አይናችን ባይታይ በመንፈሳዊ ዓለም ላይ የተከናወነ ትልቅ ስራ አለ። እግዚአብሔር በዚያ ጊዜ እኛን ባስነሳን ጊዜ ማለት ነው። አንድ ጊዜ ክፍል ውስጥ እኔ ተማሪ የነበርኩ ጊዜ እየተማርኩ ክፍል ውስጥ ሆኜ ነው አንድ ወንድም ፊቴ ላይ በኃይል ይመላለሳል። በኃይል እያየሁት ነው ፊቴ አያለሁ። እኔ በመንፈሴ በስጋ ለሚያይ ነው ያልታየው፣ እኔ ግን በመንፈሴ አያለሁ። ይመላለሳል ወዲህ ወዲያ ወዲህ ወዲያ። በጣም ጨነቀኝ እሱን እያየሁ ነው። ጌታ ሆይ ምን እንዳረግ ነው? ውጪ አለኝ መንፈስ ቅዱስ። አስተማሪዬ በጣም መረበሸን አየና መጥቶ ምን ሆንሻለኝ? በጣም ተረብሻለሁ፣ አሁን ወደ ቤቴ መሄድ ነው የምፈልገው። አሁን በዚህ ሰዓት በቃ ክፍሉን መልቀቅ እፈልጋለሁ፣ እባክህ እርዳኝ አልኩት። በጣም በቃ ብቀመጥም ስለማልስማው እሺ አለፈቀደልኝ። ወጣ ሁኔ በኃይል እየገሰገስኩ ቤቴ ደረስኩ። ያደረግኩት አንድ ነገር ነው፣ ተንበረከኩ። የእግዚአብሔር መንፈስ ለስራ ፈልጎኛል። ስንበረከክ ሁለት ሰዓት ሙሉ ነው የተንበረከኩት። ሁለቱንም ሰዓት አልፎ አልፎ የልጁን ስም ጠራለሁ፣ እቃትታለሁ ግን አብዝቼ። ከዚያ ገረመኝ። የልጁን አድራሻ አላውቅም፣ የት ሀገር እንዳለ እንኳን። ቀኑንና እግዚአብሔር የሰጠኝን ቃል እና የሆነውን ሁኔታ በጣም ገርሞኝ ጽፌ ተውኩት እኔ። ከዚያ ቆይቶ የልጁን አድራሻ አገኘው። አድራሻውንም በሚገርም መንገድ አገኘው እና ጻፍኩለት። በዚህ ቀን
በዚህ 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 ሰዓት የት ነበርክ? ምን ነበር የሆነው? ምን ነበር ሊሆን የነበረው? ምታቀው ነገር ካለ ፕሊስ ባክህን ጻፍልኝ። ምክንያቱም የሆነ ነገር ስላለ ከጻፍክልኝ በኋላ ነግርሃለሁ። የሚገርም ነገር ነው። በእነኛ ሁለት ሰዓታት እሱ በሚሰራበት አገር የአገሬውን ሰው ገሎ የሄደ ወታደር ልክ እሱን የሚመስል ስለነበረ፣ እሱ በሌላ በመንግስት ስራ ሄዶ ነው። እነኛ ሁለት ሰዓታት ከሰዎች መካከል የእሱን ጭንቅላት ለይተው ለመተኮስ እና ለመግደል ገዳዮች ሁለቱንም ሰዓት ሲከታተሉት ለይተው ሊመቱ ሲጣጣሩ ሳይቻላቸው ቀርቶ እሱ ወደ ማደሪያው ክፍሉ የገባበት ሰዓታት ናቸው። እነኛ ሁለቱ እነኛ በዚህ ቀን ላይ እንደዚህ ነው የሆነው። ከዚያ በኋላ በሌላኛው ቀን መጥተው እንዴ አንተ ነህ እንዴ አላወቅንም፣ በዚህ በዚህ ምክንያት ልንገልህ እንደዚህ 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 እኮ ፈልገን እንዲህ ያደረግንን ምህረት አድርግልን ብለው ገበሬዎች ናቸው ይቅርታ የጠየቁኝና እግዚአብሔር እኔን ከሞት ያዳነበት ቀን ነው ብሎ ጻፈልኝ። ወገኖቼ እግዚአብሔር ሲናገረን በሚናገርበት ኮንዲሽን ውስጥ መገኘት ብዙዎችን ከሞት እናስመልጣለን። አንዳንዱ ሰው የሞተው እኮ በእኛ ልበ ደንዳናነት ነው። እግዚአብሔርን ባለመስማታችን ብዙ የሚበላሽ ነገር ነው ያለው። እግዚአብሔርን በመስማታችን ደግሞ ብዙ የሚተርፉ የሚድኑ ነገሮች ናቸው ያሉት። እግዚአብሔርን እንስማ። እግዚአብሔር እስካለን አለ ነው። እግዚአብሔር ስለን አርግ ስለን እናርግ አታርግ ስለን አናርግ። ዊሊያም እንደሱ ነው ያደረገው። ተው ባልሰራው አትክበር፣ ጌታ ነው የሰራው ተወው ስለው ተወው። ጌታ መልካሙ እረኛ ተው ስል ከኛ በላይ አውቀው የሚያስተው፣ አድርግ ስል ከኛ በላይ በሆነ እውቀት የሚያስደርግ የሰራዊት ቅዱስ እግዚአብሔር ስለሆነ እርሱን ሰምተን ማድረግ ጥሩ። ዊሊያም ዱም ብዙ አገልጋዮች የተበሉበትን ገደል ዘለለ። ብዙ አገልጋዮች ትላንት ባገለገሉበት ሙቀት እንዳይገኙ ያደረጋቸው ገደል፣ ፌስ ሊያረቁት ያልቻሉት ነገር። ጌታ መልካም አምላክ ፌስ የሚያረጉት ደግሞ አሉት። በኤልዛቤል ዘመን ኤልዛቤል ካህናትን ሁሉ የራሷን በዓል አስበላች። ነገስታትን ሁሉ ከስሯ በታች አስተዳደረች። በመንፈሷ የእግዚአብሔርን መንፈስ አስቀናናች፣ አስቆጣች። እግዚአብሔር በእስራኤል እንዲቆጣ አደረገች። አንድ ቀን ግን ለውበቷ የማይወድቅ እዩ መጣባት። ሌሎችን እንደ ጣለቻቸው ልትጥለው ተኳኩላ መስኮት ላይ ስትቀርብ ውበቷ የማይማርከው ጨካኝ የእግዚአብሔር ወታደር አሉት። አሁንም እግዚአብሔር ለዚህም ዘመን እግዚአብሔር ሰው አለው። እግዚአብሔር ለየተኛውም ዘመን ልጆችና ወታደሮች ስላሉት እኛም ከእነሱ እንደ አንዱ እንድንሆን እግዚአብሔር ይፈልጋል፣ ደግሞም ይጋብዛል። ጌታን በመስማቱ ይህ የእግዚአብሔር ባሪያ አመለጠ። ለእኛም አሜን ይሁንልን። ጌታን በመስማት ለማምለጥ፣ ጌታን ሰምተን ብዙዎችን ለማስመለጥ፣ ጨለማ በወረረበት ዘመን ብርሃን እንደሆነ እግዚአብሔር ሲናገር ብርሃን ነው ብለን ለብዙዎች ብርታትና መሸጋገሪያ ለመሆን፣ ሰው ሁሉ ውድቀት ሲያወራ ትንሣኤን ለማውራት ለመቻል ማለት ነው። ሰው ሁሉ እግዚአብሔር እንደማይሰራ ቢናገር እግዚአብሔር እንደሚሰራ በተግባር ለመግለጥ ማለት ነው። የምንናገረውን ለመኖር ይቻላል ወይ ብትሉኝ፣ ከ100% በላይ ይቻላል። ለምን? እግዚአብሔር ይቻላል ስላለ። ለምን? የሰራዊት ቅዱስ እግዚአብሔር ቃሉ እምነት ስለሆነ። እናንተ ይህንን መልእክት የምትሰሙን ቅዱሳን፣ ለእናንተ መልእክት አለኝ። ተነሱ፣ ግቡ፣ ግቡ ወደ ምሽግ። የተራችሁን የሩጫ በትር ለመቀበል የሚያበቃውን ቅባትና ምሬት ተቀበሉ። ተቀበሉ ከጌታችሁ። ጌታ ሁል ጊዜ ሊያስታጥቅ የተዘጋጀ ነው።
ጌታ ሁሉ ጊዜ ሊቀባ ሁሉ ጊዜ ለጦርነት ኃይለኞች ምንሆነበትን ጸጋ ሊሰጥ የታመነ አምላክ ነው። ባለፈው ጊዜ የሰራ አሁን ያረጀ አምላክ የለንም እኛ። አንድ ጊዜ ተንቀሳቅሶ የረገበ እንቅስቃሴ የለንም እኛ። መንፈስ ቅዱስ አምላክ ነው፣ ክስተት አይደለም። ስለዚህ ባለፈው ጊዜ የሰራ ዛሬም ይሰራል። ባለፈው ጊዜ ያስታጠቀ አሁንም ያስታጠቃል። ባለፈው ጊዜ የቀባ አሁንም ይቀባል። ባለፈው ጊዜ ጦረኞች ያደረገ አሁንም ያደርጋል። ባለፈው ጊዜ ድል የሰጠ አሁንም ይሰጣል። ለሚቀጥለውም ትውልድ መንፈስ ቅዱስ አምላክ ነው፣ ይሰራል። ስለዚህ ግቡ ባካችሁ። ለመናገር የዘገያችሁ ለመስማት የፈጠናችሁ መጽሐፍ ቅዱስ እንደሱ ነው የሚለው። በጣም ብዙ ስላወራን ምንም አይመጣም። በጣም ብዙ እንዲህ አይሆንም ስላልን አይሆንም። ኃይለኛም ንግግር ስለተናገርን ምንም አናተርፍም። የንግግር አዋቂዎች ብንባል እንጂ ብንጸልይ ግን ለሙታን መነሳት ምክንያት እንሆናለን።